የመገናኛ ብዙሃን ጉዳይና የመገናኛ ብዙሃኑ ኃላፊነት ላይ ያተኮረው ውይይት ይቀጥላል።
በጣም ነው ማመሰግነው አቶ ታምራት ደጀኔ የሚዲያ ብዝሃነት ዳይሬክተር፣ አቶ ታምራት ገብረ ጊዮርጊስ የፎርቹን ጋዜጣ ዋና አዘጋጅና አቶ ሰለሞን ጎሹ የመገናኛ ብዙሃን ህጎችን የሚያሻሽል የጥናት ቡድን ሰብሳቢ፣ እጅግ አድርጌ ነው ማመሰግነው። እንግዲህ ከመቼውም የበለጠ አሁን በሀገሪቱ ውስጥ የመገናኛ ብዙሃን ነጻነት ክፍት ነው። ነገር ግን ጋዜጠኞች እድሉን እየተጠቀሙበት አይደለም። መገናኛ ብዙሃን ግጭትን የሚቀሰቅሱ፣ ስድብን የሚያስተናግዱ ሆነው ተገኝተዋል የሚል ስሞታ እየቀረበ ነው ከህዝብ እና ይሄንን እንዴት ማስተካከል ይቻላል? ምንስ ማድረግ አለበት መንግስት? ከጋዜጠኞችስ ምን ይጠበቃል የሚለውን ነው ለመወያየት እዚህ የተገናኘ ነው። በቅድሚያ አቶ ታምራት ደጀኔን አስቀድማለሁ። የመስሪያ ቤቱ ረገጽ ስለ መገናኛ ብዙሃን ያስቀመጠውን አንዳንድ ነገሮች ተመልክቼ ነበረ እና የሚለው ምንድነው? የብሮድካስት ባለስልጣኑ ሚዲያን በተቆጣጣሪነት መንፈስ ለማስተካከል ጥረት ከማድረግ ይልቅ የሚዲያ አቅም ማጎልበት ላይ ትኩረት አድርጎ ይሰራል ይላል እና እስቲ ስለዚህ ያስረዱን መጀመሪያ።
እሺ፣ ወዲያው እንደምታወቀው ለ1999 የወጣ የብሮድካስት አዋጅ አለ። በተለይ ከብሮድካስት ሚዲያ አኳያ ያ በሀገራችን እንግዲህ ብሮድካስት ሚዲያ በሶስት ነው የሚከፈለው፣ የንግድና ማህበረሰብ ተብሎ ይከፈላል። እንግዲህ ከዛን ጊዜ ጀምሮ ለአመልካቾች በየደረጃው ተቃት ይሰጥ ቆይቷል። ጋዜጣው ከሬጅስትሬሽኖች ብዙ የሬጅስትሬሽን ስራ ይሰራበት፣ ነገር ግን ብሮድካስት ሚዲያው ዓለም አቀፍ ስምምነትም ሆነ እንደ ሀገር ሬዲዮ ሞገድ ተደዋለ የሚተዳደር ስለሆነ እና በባህሪው ልዩ ጥንቃቄ የሚሻ አንድ ጊዜ መልእክቱ ከተላለፈ በኋላ መልሶ ለማረም እዚህ በጣም አደገኛ እና አስቸጋሪ ከመሆኑ ጋር ተያይዞ በየትም ሀገር እንደሚደረገው ሁሉ እርግጥ በኛ ሀገር የበዛ ሊሆን ይችላል ሲተፈሩ ከዚያ ኳያ እንግዲህ ቁጥጥር ሲደረግ ቆይተዋል። ግን አሁን ባለፈው የታወቁ ለውጡ ወዲህ ዋነኛው ምንም እንኳን ቅድም እንዳልኩሽ ከ1999 ብሮድካስት በተለይ አንቀጽ አርስተኛ ፓራግራፍ ላይ በግድኛ ያስቀምጣቸው ዝርዝር ቅድመ ሁኔታዎች አሉ፣ ማለት የተለክላቸው ነጥቦች አሉ። እነዚህ የመሳሰሉ ጉዳዮችን ዜናዎችን፣ ፕሮግራሞችን ዜና ከዚ የሚያጋጩ ስምም ማጥፋት ላይ የተመሰረቱ ሌሎችም የመሳሰሉ ጉዳዮችን በተመለከተ ክልከላ አለበት። ነገር ግን በተቻለ አቅም ብሮድካስት ሚዲያ በአብዛኛው ክልሎቹ ለክልል ምክር ቤት የሚሰሩ ስለሆነ በየጊዜውም ሪፖርት ስለሚያደርጉ ኃላፊነትን ከመወጣት አኳያ ብዙም ያህል ችግር የበላቸው ስላልታየባቸው በፌዴራል ደረጃም ያው ወደ አሶሲሽን ምክር ቤት ተጠሪ ስለሆነ እና በየጊዜውም ስለሚገመል ገመጽ የሚኮሚቴው መሰረታዊ የመብቶች ክፍት በሚዲያው ተፈጽሟል ማለት አይቻልም። የንግድ ሚዲያውም በቅርብ ጊዜ ነው ወደ ራቸውም እየበዛ መጣ፣ በተለይ ለፍት አራት አመታት ወደ ስለዚህ ደግሞ ባለፈው አንድ አመታት ላይ መነገራችን ላይ ወደ 20 የተጠበቀ ኮሜርሻል ሚዲያዎች እና ማለት ቴሌቪዥኖች። በዚህ ደረጃ እንዳጠቃላይ ሲታይ ብሮድካስቱ ሚዲያው በጣም የበላ ችግር ውስጥ ደርሷል ማለት ባይቻልም ስለ አልፎ አልፎ የሚያቀርባቸው ዜናዎች፣ ፕሮግራሞች እና በመሳሰሉት ወገንተኛ ማለት የተቋቋመበትን ክልል አገር ግን የሚጠበቅበት ቢሆንም ግን ደግሞ ሚዲያ ላይ ዘመን ከማስተላለፍ አኳየ አልፎ አልፎ መሰረታዊ ስህተቶች የሚባሉበት ሁኔታ አለ። ይህንን በቁጥጥር ሳይሆን በምክክርና በመወያየት እንዲሁም ለተለያዩ ድጋፍና የክትትል አግባቦችን በመጠቀም ለማረም እየተሞከረ ነው ያለው። ሆኖም ግን ቅድም እንዳልችው በአጠቃላይ ግን በተለይ ፕሬሱን ቢሆን ኤክስፐርት ሚዲያው አሁን የተፈጠረውን በምክር በአግባቡ ስለማዊ መንገድ ከመጠቀም ይልቅ የአሉባልታ እና አልፎ ተርፎ ደግሞ ለችን ሲፈጸሙ የሚስተዋልበት ሁኔታ አለ። ይህ ሲባል ግን ነባር ጋበሻቸው መካከል የአፍሪካ የሚተዳደረው የቢዝነስ ባለቤት ለሚተዳደረው ጋዜጣ ቢሆን የሀላፊነታቸውን የሚወጡ እሱና ሌሎችም እንደዚህ የሚታወቁ ጉባኤቶች አሉ። ከዛ ውጭ ግን አዳዲስ እየመጡ ያሉ እነሱ አካባቢ ላይ የሚታዩ ክፍተቶች አሉ። እና ሴቶችም ላይ ችግሩ በመስፋት እየተመከረ ያለው ማለት ነው።
አንዳንድ ጉድለቶችም ከወዲሁ መስተካከል አለባቸው በሚል ሳቤ ምንድን ነው የምታደርጉት? ህግ ተላልፎ የተገኙ መገናኛ ብዙሃንን በተለይም ኤሌክትሮኒክስ ሚዲያን እስካሁን የሚዲያ ነጻነት ኢትዮጵያ ውስጥ ከሰፈነ ወዲህ እንድትነጋገሩ የገፋፋችሁ ተሰራጭቶ ያያችሁት ነገር የለም ኢትዮጵያ ውስጥ?
ይሄ እንደምታውቀው አጠቃላይ ሀገራዊ ሁኔታው ግንዛሜ የሚታየው ትርምቶች ቁጥጥቶች ሚዲያው መርሰት የሚሆንበት አጋጣሚ አለ። ግን ይሄ ብሮድካስት ሚዲያው ከሞላ ጎደል ስድም ባል ቁጥጥርም ስለሚደረግበት የክልሉ በክልል ምክር ቤት ይደረጋል። በፌዴራል ምክር ቤት የጊዜ ክትትል በቋሚ ኮሚቴ ስለሚደረግበት ወይና መሰረታዊ ስጠት ከዚያ የሚታይበት ሁኔታ የለም። ግን አልፎ አልፎ ቅድም ለማቻት እንደሞከርኩት ለራስ ክልል ወግ ነው በመቆምና እዚያ ላይ ያና ዘገባዎችን ከማሰራጨት አኳያ ስህተቶች ሲፈጸሙ የሚታይበት ሁኔታ አለ። ይህንን ለማረም እየተሞከረ ያለው ግን የሚመለከታቸው ለሚዲያ ባለቤቶች ጠርቶ በማነጋገር በማወያየት እና ድጋሜ ይህን ስህተት እንዳይፈጸም ጭምር በመማማር በመግባባት መፍትሄ እንዲፈታ እየተደረገ ያለበት ሁኔታ ነው ያለው እንጂ በሌላ አግባብ የአስተዳደራዊ ሆነ በፍርድ ቤት ተወሰደ እርምጃ እስካሁን የለም።
እሺ፣ አመሰግናለሁ። ወደ አቶ ታምራት ገብረ ጊዮርጊስ ሊሂድና እንደሚታወቀው እንግዲህ አቶ ታምራት ሚዲያ በትክክል ስራ ላይ ካልዋለ በተለይ የኤሌክትሮኒክስ ሚዲያ ስርጭት አሁን እንግዲህ የማህበራዊ መገናኛ ብዙሃን እንዳለ ሆኖ ነው። በተለይ ግን ኤሌክትሮኒክስ ሚዲያን ሬዲዮን፣ ቴሌቪዥን ያየን ከሆነ ትክክለኛ ያልሆነ ሚዛናዊ ያልሆነ ሀቅ ላይ ያልተመሰረተ የሁሉንም ወገን ሀሳብ ያላካተተ ሚዲያ ከተሰራጨ ከጥቅሙ ጉዳቱ ያመዝናል ይባላል። እስቲ ከታዘቡት እርሶ ኢትዮጵያ ውስጥ ከሚሰሟቸው ነገሮች አስተያየቶን ይስጡኝ። በምን አይነት ሁኔታ ጋዜጠኞች ይሄን ያለውን ነጻነት ሊያስቀጥሉ ይችላሉ? ኢትዮጵያ ውስጥም የሚዲያ ነጻነት በትክክል ስር ሊሰድ እንዴት ይችላል?
እኔ እንደሚገባኝ የመገናኛ ብዙሃን የሚሰሩት ባለው የፖለቲካ ምህዳርና ማዕቀፍ ውስጥ ነው። የትም ዓለም ላይ አራት አሉ። ከአራቱ በአንዱ ነው የሚሰሩት። ለምሳሌ የፖለቲካ ምህዳሩ ወይም የፖለቲካ ከባቢው የተረጋጋ ሆኖ መገናኛ ብዙሃን ኢንዱስትሪው በጣም ተወዳዳሪ የሚሆንበት አካባቢ አለው። እንደሱ በጣም የሚመረጠው ነው። ሁለተኛው ምህዳሩ ወይም የፖለቲካ አካባቢው የተረጋጋ ይሆንና የሚዲያ ኢንዱስትሪው ደግሞ ተወዳዳሪ የማይሆንበት ጊዜ አለ። ለረዥም ዓመታት የኢትዮጵያ ሁኔታ እንደሱ ነበረ። የፖለቲካው ሁኔታ አንድ ገዢ ፓርቲ ብዙም ነገር መቆጣጠር በቻለበት ሂደት ውስጥ የመገናኛ ብዙሀን በጣም ተወዳዳሪ እና ደግሞ በጣም የበዙ አልነበሩም። ሌላው የፖለቲካ ምህዳሩ ወይም አካባቢው የተረጋጋ ያልሆነ ይሆን እና የሚዲያ ኢንዱስትሪው ደግሞ በጣም ተወዳዳሪ የሚሆንበት ጊዜ አለ። በጣም የባሰው ደግሞ የፖለቲካ አካባቢውም የተረጋጋ አይሆንም፣ የሚዲያ ኢንዱስትሪውም እጅግ በጣም ተወዳዳሪ የማይሆንበት ጊዜ አለ። አሁን እንደሚታየኝ እኔ ኢትዮጵያ ውስጥ ያለው ሁኔታ ባልተረጋጋ የፖለቲካ አካባቢ ውስጥ እጅግ ተወዳዳሪ የሆነ የሚዲያ ኢንዱስትሪ አለ። ይሄ ማለት ምንድን ነው? በጣም ወደ ጽንፍ የወጡና በሰልፈኝነት መንፈስ የሚሰሩ የሚዲያ ኃይሎች አሉ። እነዚህ የሚዲያ ኃይሎች በሁለት የሚከፈሉ ናቸው። በአንድ በኩል ኢንስትሩመንታሊስት የሆኑ ወይም ደግሞ የሆነ አጀንዳን፣ የፖለቲካ አስተሳሰብን፣ ፍላጎትን ለማሟላት የቆሙ እጅግ የበዙ የሚዲያ ተቋማት አሉ እና እንደሚታየው ከተለያዩ የፖለቲካ ድርጅቶች ጋር አፊሊዬሽን ያላቸው ባልተረጋጋ የፖለቲካ አካባቢ ላይ ፍጥጫ ላይ የቆሙ የክልል የፖለቲካ ኃይሎችን የሚያገለግሉ ሚዲያ ተቋማት፣ በፌዴራል ደረጃ የሚንቀሳቀሱ የተለያዩ የሚዲያ ድርጅቶች አሉ። እነዚህ በብዛት ለስልጣን ላይ ላለውም ኃይል ይሁን ክልላዊ ኃይሎች የኢንስትሩመንታሊስት ወይንም ደግሞ የቀስቀሳ አላማ ያላቸው፣ ሁለተኞቹ ደግሞ አድቨር አድቨርሰሪያል የሚባሉት ስልጣን ላይ ያለን ኃይል በስልጣኑ ለመገዳደር የሚሞክሩና የሚፈልጉ የፖለቲካ ኃይሎች ናቸው እና አሁን ኢትዮጵያ ውስጥ ያለው የፖለቲካ የሚዲያ ኢንዱስትሪ በጽንፈኝነት ላይ ቆመና ጽንፈኝነት ዲፋይን የሚያደርገው ነው። በመካከል እጅግ በጣም አነስተኛ የሆነ ብዛትም ድምፅም ያላቸው ፕሮፌሽናል ለመሆን የሚሞክሩ የሚዲያ ተቋማት ደግሞ አሉ። እነዚህ በጣም የተደፈቁ ናቸው አሁን። ምክንያቱም ህብረተሰቡ ራሱ ባልተረጋጋ የፖለቲካ አካባቢ ላይ በጽንፈኝነት የተሰለፈ ስለሆነ የደቦ የቲፎዞ እና የድጋፍ ወይም የተቃውሞ ስሜት ላይ ስላለ ማዳመጥ የሚፈልገውን በብዛት እነዚህኖቹን ነገሮች ነው። በዚህ የተነሳ ፕሮፌሽናል ለመሆን የሚሞክሩት የሚዲያ ተቋማት ትክክለኛውን የጋዜጠኝነት ስነ ምግባር ተከትለው ለመስራት የሚሞክሩት፣ የሀገሩን ህግ በማክበር ለመስራት የሚሞክሩት ድምጻቸውም ብዛታቸውም ትንሽ በመሆኑ የተነሳ ለዚህ ነው አንዳንድ የህብረተሰብ ክፍሎች በሚዲያው ባህሪና አሰራር ላይ ቅሬታቸው እየጎላና እየጨመረ የመጣበት ምክንያት በዚህ የተነሳ ይመስለኛል።
አቶ ታምራት በጣም ጥሩ ትንታኔ ሰጥተውናል። አቶ ሰለሞን ጎሹ እንግዲህ የመገናኛ ብዙሃን ህጎችን በማሻሻል የጥናት ቡድን እየመሩ ነው። የቀደመውን የአፈና የመገናኛ ብዙሃን የአፈና ስርዓት እናውቃለን። አሁን በአገሪቱ ውስጥ በነጻነት አንድ ጋዜጠኛ የፈለገውን ዜና ሀቅ ላይ የተመሰረተ እስከሆነ ድረስ ሊዘግብ ይችላል። ነገር ግን አሁን አቶ ታምራት በገለጡት ሁኔታ እጅግ ተወዳዳሪ በሆነ በፖለቲካ አቀንቃኝነት በጽንፈኝነት እየተዋጠ ነው። በምን አይነት መልኩ የቀደመው እንዳይደገም በትክክል እንዴት ሚዲያን ማቀናጀት ይቻላል አገር ውስጥ?